ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 26 2014 ዓ.ም የራዲዮ በቴሌቪዥን ዝግጅታችን ጀመረ። ሁለተኛ ቀኑን በያዘው የአፍሪካ ህብረት የሚኒስትሮች ምክር ቤት አርባኛ ጉባኤ
የባጀቱ ጉዳይ እንደገና ደግሞ የነጻነቱ ጉዳይ አውቶኖሚ እንዲኖረውና በዚህ ደረጃ እንዲዋቀር በምክትል ኮሚሽነር የቀረበ ሪፖርት ነበር። ይሄ ሪፖርት ደግሞ በጥናት የቀረበ ሪፖርት ነው።
በጉባኤው ላይ ዛሬ ከተነሱት አጀንዳዎች መካከል አንዱ የጤና ጉዳዩን መሆኑን ጠቆም ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የዛሬውን ውይይት በተመለከተ በህብረቱ አዳራሽ ለጋዜጠኞች መግለጫ ሰጥተዋል። ከዜና በኋላ ዝርዝሩን እንመለስበታለን። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ በስቱዲዮ ስርጭቱን እያቀናበርልን ይገኛል። በምስል ደግሞ ከዝግጅት ክፍላችን ሲተባበሩ ሲረዱን የቆዩት ሲሳይ አሸናፊና ግርማ ደገፋ ናቸው። ለዛሬ የዌብና የማህበራዊ ድረገጽ አሰናጃችን ስመኝሽ የቆየ ወይም ሊሊናት ጀስቲን ስቱዲዮ በስርጭት ምህንድስናው አብሮናል። እኛ እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ ደግሞ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ገጻችን ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ሰዓቱን እንለቃለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች ማሰማችሁ ደረጀ ደስታ ነኝ። የናይጄሪያ ባለስልጣናት በደቡብ ዴልታ ክፍለ ግዛት ውስጥ በነዳጅ ምርት ማቀናበሪያና ማጠራቀሚያ መርከብ ላይ በዛሬው ዕለት በደረሰው ፍንዳታ 10 የመርከቡ ሰራተኞች ሳይሞቱ እንዳልቀሩ ተናገሩ። ከመርከቡ ላይ በተነሳው ፍንዳታ በውሃ ዳርቻ ላይ ያለው ትሪኒቲ ስፕሪት የተባለው የነዳጅ ማምረቻ ተቋም በእሳት መቀጣጠሉን የተቋሙ ባለስልጣን ኢከሙፉና ኦካፎር ገልጸዋል። እሳቱ ያደረሰው ጉዳት ባይታወቅም መርከቡ ከሁለት ሚሊዮን በርሜል በላይ ነዳጅ የጫነ በመሆኑ በአካባቢው አየር ላይ የሚያደርሰው ጉዳት ከፍተኝነት ስጋት አስነስቷል። ከዴልታ አካባቢ ማህበረሰብ አባል ጉዳት ከደረሰባቸው መካከል አንዱ የሆኑት ኤቦያሲያስ ሱኩቦ ስለዚሁ ሲናገሩ በነዳጅና ጋስ ፍለጋ ምክንያት በአካባቢው ውሃና ስነ ምህዳር ላይ የምናደርሰው ጉዳትና ውድመት እጅግ ከፍተኛ ነው። በአካባቢው የሚደረገው ትላልቅ የባህር መርከቦች እንቅስቃሴና ትርምስ ትልቅ ጉዳት እያስከተለ ቢሆንም ያለምንም ካሳና ለውጥ ራሳችንን በኒጀር ዴልታ ውስጥ አሳዛኝ በሆነ ሁኔታ እንድንገኝ አድርጎናል ብለዋል። ናይጄሪያ የነዳጅ ምርቷን ለመጨመር ከፍተኛ ጥረት እያደረገች ስትሆን ህገወጥ የነዳጅ ፍለጋዎችንም ለማስቆም እየታገለች መሆኑ ተመልክተዋል። ዩናይትድ ስቴትስ ለምዕራብ አፍሪካዊቷ አገር ጋና ከ560,000 በላይ ክትባቶችን መለገሷ ተሰምቷል። ለጋና የተለገሰው የክትባት አይነት ፋይዘር ባዮንቴክ መሆኑን ዋይት ሀውስ ለቪኦኤ የላከው መግለጫ ያመለክታል። ቁጥሩ 565,110 የሚሆነው ክትባት ማክሰኞ ዕለት እንደተጓጓዘ ተነግሯል። ክትባቶቹ ኮቫክስ በተሰኘው ዓለም አቀፍ የኮቪድ-19 ክትባት ስርጭት መረብ በኩል የሚዳረስ መሆኑም ተገልጿል። በዓለም አቀፉ ጤና ድርጅቶች ቆጠራ መሰረት 31 ሚሊዮን ህዝቦች የሚኖሩባት ጋና 157,000 ዜጎቿ በኮቪድ ተጠቅተዋል። 1,395 ደግሞ ለሞት ተዳርገዋል። እስካሁን 9.7 ሚሊዮን ዜጎቿን ማስከተቧም ተገልጿል። የኔቶ ዋና ጸሐፊ ጄን ስቶልንበርግ ዛሬ ሐሙስ በሰጡት መግለጫ ዩናይትድ ስቴትስ ተጨማሪ ወታደሮችን ወደ አውሮፓ ለማሰማራት ማቀዷን አድንቀዋል። ኔቶም ተጨማሪ ተዋጊ ወታደሮችን የቃል ኪዳን አገሮቹ ወታደሮች በሚገኙበትና የሩሲያና ዩክሬን ድንበር አቅራቢያ ወዳለው ደቡባዊ ምስራቅ አካባቢ ለማሰማራት ማቀዱን አስታውቀዋል። ዋና ጸሐፊው ለጋዜጠኞች በሰጡት መግለጫቸው በኔቶም በኩል ሩሲያ ወታደራዊ እርምጃ ከወሰደች በሚል የሚደረግ ዝግጅት መኖሩን ጠቅሰው በሌላ በኩልም ትርጉም ባለው ንግግር ለመሳተፍና ለቀውሱ ዲፕሎማሲያዊ መፍትሄ ለመስጠት ኔቶ ዝግጁ መሆኑን ተናግረዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ በያዝነው ሳምንት ታሪካዊ መሰረታቸው ጥቁር አሜሪካውያን በሆኑ የተለያዩ ኮሌጆችና ዩኒቨርሲቲዎች ላይ ከተቃጡ ተከታታይ የቦምብ ጥቃቶችና ዛቻዎች ጋር በተያያዘ ለምርመራ የሚፈለጉ 5 ሰዎችን ማንነት ይፋ አደረገ። የህግ አስከባሪ ባለስልጣናት ለመገናኛ ብዙሃን የሰጧቸውን መግለጫዎች ተንተርሶ የተጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል።
ስማቸው እንዳይገለጽ የፈለጉ ባለስልጣናት ለአሶሺየትድ ፕሬስ፣ ለኒውዮርክ ታይምስ፣ ለዋሽንግተን ፖስት እና ለኤንቢሲ ኒውስ የቴሌቪዥን ጣቢያ እንደተናገሩት ማስፈራሪያና የጥቃት ዛቻዎችን ያዘሉትን የስልክ ጥሪዎች ያደረጉት በታዳጊ የእድሜ ክልል ውስጥ የሚገኙ መሆናቸውንና የስልክ ጥሪዎቹን መነሻ ለመደበቅ የሚያስችል የማጭበርበሪያ ዘዴ መጠቀማቸውንም አስረድተዋል። FBI በትላንትና ዕለት ባወጣው መግለጫ ዋሽንግተን ዲሲ ውስጥ የሚገኙትን የሃዋርድ ዩኒቨርሲቲና ዩኒቨርሲቲ ኦፍ ኮሎምቢያ ወይም UDC እንዲሁም በአጎራባች የሜሪላንድ ክፍለ ግዛት የሚገኙን የቡይ ስቴት ዩኒቨርሲቲ ጨምሮ የማስፈራሪያ ዛቻዎቹ በተቃጡባቸው ትምህርት ቤቶች ምንም አይነት ፈንጂ ወይም ሌላ አደጋ የሚያደርስ መሳሪያ ያለመገኘቱን አረጋግጧል። FBI በመግለጫው አክሎም ዛቻዎቹ በዘር ወይም በጎሳ ላይ ተመስርቶ በተቃጣ ጥቃትና የጥላቻ ወንጀል በሚለው የወንጀል አይነት ስር እየተመረመሩ ናቸው። ሆኖም የፌደራሉ የወንጀል ምርመራ ቢሮ በሂደት ላይ ያለ ምርመራ መሆኑን በመጥቀስ የተጠርጣሪዎቹ ማንነትም ሆነ የጥቃት ማስፈራሪያ ዛቻዎቹ ምንነት አስመልክቶ ዝርዝር መረጃ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ ከትላንት በስቲያ ማክሰኞና ባለፈው ሰኞ በተቃጡት በእነኚህ የቦምብ ጥቃት ዛቻዎች ሳቢያ የትምህርት ባለስልጣናቱ ለጊዜው የመማር ማስተማር ሂደቶች እንዲቋረጡና ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች ከጥቃት ወደ ክልሉ ስፍራዎች እንዲዛወሩ የሚጠይቁ ትዕዛዞችን እንዲሰጡ መገደዳቸውም ተዘግበዋል። ዛቻዎቹ ከተነጣጠሩባቸው የትምህርት ተቋማት መካከል በጃክሰንቪል ፍሎሪዳ የሚገኘው ኤድዋርድ ዋተርስ ዩኒቨርሲቲ፣ በኬንታኪ ክፍለ ግዛት ፍራንክፈርት የሚገኘው የኬንታኪ ስቴት ዩኒቨርሲቲ፣ ሉዊዚያናው የዜቪየር ዩኒቨርሲቲ፣ የአትላንታው የስፔልማን ኮሌጅ እና የቦልቲሞሩ ሞርጋን ስቴት ዩኒቨርሲቲ ሲሆኑ በባትን ሩዥ ሉዊዚያና የሚገኘው የሳውዘርን ዩኒቨርሲቲ እና ANM ኮሌጅ፣ በዴይቶና ቢች ፍሎሪዳ የሚገኘው የበቱን ኩክማን ዩኒቨርሲቲ፣ የአልባኒ ጆርጂያው የአልባኒ ስቴት ዩኒቨርሲቲ እና እንዲሁም በዶቨር ደለዌር የሚገኘው የደለዌር ስቴት ዩኒቨርሲቲ ተመሳሳይ ዛቻዎች እንደደረሷቸው ተረጋግጧል።
የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን ዛሬ ሐሙስ ባወጣው መግለጫ በልዩ ኃይሉ አማካኝነት በሶሪያ ምስራቃዊ ግዛት ባደረሰው ጥቃት የተሳካ ጸረ ሽብር ተልእኮውን መወጣቱን አስታውቋል። መግለጫውን የሰጡት የፔንታገን ቃል አቀባይ ጆን ከርቢ በተልእኮው በዩናይትድ ስቴትስ በኩል የደረሰ ጉዳት አለመኖሩና ዝርዝሩ ወደፊት በሰራዊቱ በኩል እንደሚገለጽ ከመናገራቸው ውጪ ተጨማሪ መረጃ አልሰጡም። የአካባቢው ነዋሪዎች ለጋዜጠኞች እንደገለጹት ለሁለት ሰዓታት ያህል በቆየው ውጊያ ሄሊኮፕተሮች የተሳተፉበት፣ ተኩስና ፍንዳታዎች የተሰሙበት ሲሆን በርካታ ሰላማዊ ዜጎች መገደላቸውም ተናግረዋል። አካባቢው ከአልቃይዳ ጀምሮ እስከ ተለያዩ የሚሊሻ ቡድኖች ድረስ የሚንቀሳቀሱበት ስፍራ መሆኑም ተነግሯል። ዩናይትድ ስቴትስ ልዩ ኃይል እንደ አውሮፓ አቆጣጠር በ2019 የቀድሞ የእስላማዊ መሪ አቡባካር አልባግዳዲን የገደለው በዚሁ ስፍራ መሆኑም በዘገባው ተጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በልብ ድካም ህመም ድንገት ሆስፒታል የገቡት ዲሞክራቱ ዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል አገግመው ሊወጡ መቻላቸው ቢነገርም ወደ ምክር ቤቱ እስኪመለሱ ድረስ በቋፍ ያለው የዲሞክራቶች አጀንዳ ታግቶ ሊቆይ የሚችል መሆኑ ተነገረ። የ49 ዓመቱ ሴናተር ቤን ሬይ ባለፈው ሳምንት መጨረሻ ከተደረገላቸው የጭንቅላት የቀዶ ጥገና አውጥተው እዚያው ሆስፒታል ውስጥ እያገገሙ መሆኑ ሲነገር ወደ ስራ ሊመለሱ የሚችሉት ሁሉም ነገር ሰላም ከሆነ ከዛሬ 4-6 ሳምንታት በኋላ መሆኑ ተገልጿል። የምክር ቤት አባል ድምፅ መስጠት ያለበት በአካል ቀርቦ ብቻ በመሆኑ በዲሞክራቶችና ሪፐብሊካን 50-50 በተከፈለው ምክር ቤት በምክትል ፕሬዚደንት ካማላ ሃሪስ ይገኝ የነበረው ተጨማሪ ድምፅ ወሳኝ የማይሆንበት ሁኔታ ሊፈጠር እንደሚችልም ተገምቷል። የዋይት ሀውስን ትላልቅ አጀንዳዎች የሚያራምዱት ዲሞክራቶቹ የምክር ቤት መሪዎች ስጋት የገባቸው ሲሆን ትላልቅ የበጀት ረቂቅ ህጎችና የጠቅላይ ፍርድ ቤት ዳኛ ሹመትን የመሳሰሉት የፕሬዚደንት ባይደን አጀንዳዎች በምክር ቤቱ ከፍተኛ ችግር ሊገጥማቸው እንደሚችል የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። ሩሲያ ዛሬ ሐሙስ ባወጣችው መግለጫ ጀርመን ለወሰደችው አጸፋ በሞስኮ የሚገኘውን የጀርመን ድምፅ ራዲዮ ጣቢያ ዶቼ ዌለን መዝጋቷን አስታወቀች። ሩሲያ የአጸፋውን እርምጃ የወሰደችው የጀርመን መንግስት አርቲደ በተሰኘው የሩሲያ ራዲዮ ጣቢያ ላይ የወሰደውን እርምጃ ተከትላ መሆኑን አስታውቃለች። በጀርመን የመገናኛ ብዙሃንን የሚቆጣጠረው አካል የሩሲያን ሚዲያ ያገደው በጀርመን የሚንቀሳቀሰው የሩሲያው የአርቲደ ሬዲዮ በሳይቤሪያ ፈቃድ ማሰራጨት የማይችል መሆኑን በመግለጽ መሆኑ ተመልክቷል። በመጨረሻም ስፖርት። በካሜሩን በመደረግ ላይ በሚገኘው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ተካሂደዋል። ሴኔጋል ጫዋታውን በ3-1 ድል በመደምደም ለፍጻሜ ማለፏን አረጋግጣለች። ጫዋታውን የመሩት ኢትዮጵያዊ ዳኛ በአምላክ ተሰማ ነበሩ። ዳኛ በአምላክ ጫዋታውን የመሩበትን መንገድ እያደነቁ የጻፉ አውታሮች ተነበዋል። ሴኔጋልን በዋንጫ ጨዋታ ላይ የሚፎካከራት ቡድንን የሚለየው ዛሬ በሚደረገው ሌላ ጨዋታ ነው። ዛሬ ምሽት ከካሜሩንና ግብጽ ቡድኖች ግጥሚያ በኋላ አሸናፊ የሚሆነው በመጪው እሁድ ሴኔጋልን ለዋንጫ እንደሚፋለም ይጠበቃል። ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 26 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት።
ወደ 20 ሚሊዮን የሚሆን የሚጠጋ የማህበረሰብ ክፍል አሁን ሜዳ ላይ ነው የሚጠጋው።
የሰማችኋቸው በዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑትን ነጻነት ካሳን ነው። መጸዳዳት በመጸዳጃ ቤት የሚል ዩኒሴፍ የጀመረውን ዘመቻ አስመልክቶ ከነገሩ ላይ የተቀነጨበ ነው። በሁለተኛው አጋማሽ ዝግጅታችን በሳይንስ ሕይወትና የተፈጥሮ አካባቢ ሳይንስ ፕሮግራማችን ላይ ታዳምጧቸዋላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እንደመጣለን። አት ቪኦኤ አምሃሪክ የፌስቡክ ገጻችንም ላይ መከታተል ትችላላችሁ። ዝግጅቶቻችንን ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ብትፈልጉን ታገኙናላችሁ። ኢንስታግራም እና ዩቲዩብ ላይም አለን። ተከታተሉ። አሁን ለዕለቱ ወደ ያዝነው አብይ ርዕስ እንውሰዳችሁ። 40ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ዛሬ ሁለተኛ ቀኑን ይዟል። በተለያዩ አጀንዳዎች ላይም ተወያይቷል። ምክር ቤቱ በአዲስ አበባ እየተገነባ የሚገኘው የአፍሪካ የበሽታዎች መቆጣጠሪያና መከላከል ማዕከል በፍጥነት ወደ ስራ እንዲገባ መወሰኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ውይይቱን አስመልክተው ለጋዜጠኞች በሰጡት መግለጫ ላይ ተናግረዋል። ከጉባኤው ጎን ለጎን ደግሞ አቶ ደመቀ መኮንን የኢትዮጵያ ምክትል ጠቅላይ ሚኒስትር ከቱኒዚያና ሞሮኮ የውጭ ጉዳይ ሚኒስትሮች ጋር ባደረጉት የሁለትዮሽ ውይይት ከአባይ ውሃ አጠቃቀም ጋር በተያያዘ በሀገሮቻቸው ያራምዷቸዋል ያሏቸውን ጸረ ኢትዮጵያ አቋም እንዲያስተካክሉ ጥሪ አቅርበው ተቀባይነት አግኝተዋል ብለዋል ቃል አቀባዩ አምባሳደር ዲና ሙፍቲ። ኬኔዲ አባተ ነው መግለጫቸውን የተከታተለው። ከዚያው ከህብረቱ አዳራሽ ተከታዩን አጠር ያለ ዘገባ ለምሽቱ አድርሶናል።
በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ 40ኛ መደበኛ ጉባኤውን ዛሬ ለሁለተኛ ቀን ሲያደርግ የዋለው የህብረቱ ስራ አስፈጻሚ ምክር ቤት አባላት ሰላምና ጸጥታን ጨምሮ የኮቪድ-19 ወረርሽኝን ስለመቆጣጠርና በሌሎችም አህጉራዊ ጉዳዮች ላይ በዝግ ተወያይተዋል። ውይይት ካደረጉባቸው አጀንዳዎች መካከልም ዋና መስሪያ ቤቱ በኢትዮጵያ እየተገነባ የሚገኘውን የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል ገቢራዊነት የሚመለከት ጉዳይ እንደሚገኝበት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል።
በሽታ መቆጣጠሪያ ማዕከል እዚሁ እኛ መዲናችን የሚሆነው አፍሪካን ከበሽታ ለመታደግ በተለይ በኮቪድ በክትባት ምርትና በመሳሰሉት ብዙ ስራ መስራት እንዳለበት፣ አፍሪካ በጤናም ረገድ ራሷን መቻል እንዳለባት፣ ይሁንና የሲዲሲ መዋቅሩ ጀምሮ የባጀቱ ጉዳይ እንደገና ደግሞ የነጻነቱ ጉዳይ አውቶኖሚ እንዲኖረውና በዚህ ደረጃ እንዲዋቀር በምክትል ኮሚሽነር የቀረበ ሪፖርት ነበር። ይሄ ሪፖርት ደግሞ በጥናት የቀረበ ሪፖርት ነው። ሲዲሲ በአጭር ጊዜ ውስጥ ስራ ይጀምራል ማለት ነው።
የማዕከሉ በጀት በተቻለ መጠን ከጥገኝነት የተላቀቀ መሆን እንዳለበት ስምምነት መደረሱንም ጠቅሰዋል። ከጉባኤው ጎን ለጎን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ሀገራት አቻዎቻቸው ጋር የሁለትዮሽ ውይይቶችን ማድረጋቸውንም የተናገሩት አምባሳደር ዲና ከነዚህም መካከል የሆኑት የቱኒዚያና የሞሮኮ ውጭ ጉዳይ ሚኒስትሮች ከአባይ ውሃ ተጠቃሚነት ጋር በተያያዘ ሀገሮቻቸውና የአረብ ሊግ የሚያራምዷቸውን አቋሞች እንዲያስተካክሉ ሀሳብ
ከዚህ ቀደም በህዳሴ ግድብን በተመለከተ እና ኢትዮጵያና ሱዳን መሃል የነበረውን ልዩነት በተመለከተ ቱኒዚያ ኤስሪ የሚባል አባላደርናት እዛ ላይ በአረብ ሊግ መድረክ ላይ ለሌላ ወገን የሚያዳላ የኢትዮጵያን ጥቅም ሚነካ ውሳኔ ተላልፎ እንደነበር ይታወሳል። በተለይ በአረብ ሊግ ይህንንም አንስተውላቸዋል ለሚኒስትሩ። ሚኒስትሩ ግን ከዚህ በኋላ በዚህ በጉዳይ ላይ ጥንቃቄ በተሞላበት ሁኔታ ሁለቱን ሀገሮች ሊያቀራርብ ሶስቱን ሀገሮች ማለት ኢትዮጵያና የታችኞቹን ተፋሰሱን ሀገሮች ሊያቀራርብ በሚችል ሁኔታ እንጂ ወደ አንድ ወገን ያዳላ እንትን ውስጥ እንደማይገቡ ነው ያነሱት። ሞሮኮም ለቱኒዚያም ኢኳሊ አረብ ሊግ ላይ ያለን ቅሬታ በተለይ አረብ ሊግ ቅርብ ጊዜ በህዳሴ ግድብ ላይ ያወጣውን መግለጫ በሚመለከት ያለንን ቅሬታ ገልጸንላቸዋል። ሁለቱም ጋር ያለው ፖዚቲቭሊ ከኢትዮጵያ ግንኙነት እንፈልጋለን፣ ወደ አንዱ ወገን ያዳላ አቋም እንዳይራመድ ጥረት እናደርጋለን የሚል ነገር ነው ያነሱት።
በተለያዩ አጀንዳዎች ላይ በመምከር ላይ የሚገኙት የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት አባላት ይህ ዘገባ እስከተጠናቀረበት እስከ ምሽቱ 2 ሰዓት ድረስ ውይይታቸውን አላጠናቀቁም።
40ኛው የአፍሪካ ህብረት የስራ አስፈጻሚዎች ወይም የሚኒስትሮች ምክር ቤት ስብሰባ ትናንትናና ዛሬ ለሁለት ቀናት በዚህ በአፍሪካ ህብረት አዳራሽ ሲካሄድ ቆይቷል። ምንም እንኳን የአህጉሪቱ የ2022 ማለትም የዘንድሮው መሪ ቃል ከስነ ምግብ ጋር የተያያዘ ቢሆንም የሰላምና ጸጥታ ጉዳዮች የተሰብሰቡ ዎች ዋነኛ አጀንዳ ነበሩ። ለዚህም ህብረቱ በ2020 የመሳሪያ ድምጾችን ዝም የማሰኘት ግብ አንግቦ ሲንቀሳቀስ የቆየ ቢሆንም ነገር ግን የመሳሪያ ድምጾች ዝም ከማለት ይልቅ እየተባባሱ መሄዳቸው ለዚህም ዋነኛ ምክንያቱ ነው። በአሁን ወቅትም በምስራቅ አፍሪካ ኢትዮጵያን ጨምሮ የሚስተዋሉ የእርስ በርስና ሌሎች ግጭቶች፣ በሳህል ቀጠና የሚስተዋሉ የሽብር እንቅስቃሴዎች እንዲሁም በምዕራብ አፍሪካ በዋናነት የሚስተዋሉ የመፈንቅለ መንግስት እንቅስቃሴዎች የአህጉሪቱ ዋነኛ ፈተና እንደሆኑ ቀጥለዋል። ከነገ በስቲያ የሚጀምረው 35ኛው የአፍሪካ ህብረት የመሪዎች ጉባኤም በዚሁ በሰላምና ጸጥታ ጉዳይ ላይ ዋነኛ አጀንዳውን አድርጎ እንደሚመክር ይጠበቃል። ከዚህ ባለፈ የኮቪድ-19 ወረርሽኝ ሌላኛው የመወያያ አጀንዳቸው ነው። ምንም እንኳን አህጉሪቱ 60 በመቶ የሚሆነውን ህዝቧን የመከተብ እቅድ ቢኖራትም እስካሁን ድረስ ያለው የክትባት እንቅስቃሴ እዚህ ግባ የሚባል አይደለም። የአፍሪካ ህብረት የመሪዎች ጉባኤም በእነዚህና መሰል ጉዳዮች ላይ ትኩረቱን እንደሚያደርግ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የሬዲዮ ቅንብራችን በአግባቡ በድምጽ ተላልፏል። ነገር ግን በምስል ላይ ትንሽ የምስል መቋረጥ ነበረን፣ ይቅርታ እንጠይቃለን። በምስል የተቀናበረውን ዘገባ ደግሞ ከዌብሳይታችንና ፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። በምስራቅ ሸዋ ዞን በሶስት ወረዳ ውስጥ ከረዩ ሚችሌ ገዳ አባላት የተፈጸመውን የአባ ገዳ አባላት የተፈጸመውን ግድያ ተከትሎ ሁለት ግለሰቦች በቁጥጥር ስር መዋላቸውንና እየተጣራ መሆኑንም የኦሮሚያ ፖሊስ ኮሚሽን ዛሬ አስታውቋል። በኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ዛሬ ለመገናኛ ብዙሃን ለምርመራ ሂደቱ መነሻ የሆኑ ጉዳዮች መገኘታቸውንም ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው ሪፖርት ይህ ግድያ የፈጸሙና ያስፈጸሙ የፖሊስን አባላቱን የገደሉና የአካል ጉዳት ያደረሱ ሁሉ የሕግ ተጠያቂ እንዲሆኑ ተገቢ ክትትል መደረግ እንዳለበት ምክረ ሀሳብና ማሳሰቢያ ሰጥቶ ነበር። ናኮር መልካ የዛሬውን የኦሮሚያ ክልል ፖሊስ መግለጫን በተመለከተ አጠር ያለ ዘገባ አሰናድቷል።
መግለጫውን ለመገናኛ ብዙሃን ዛሬ የሰጡት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል ምርመራ ክፍል ኃላፊ ግርማ ገላን ህዳር 21 2014 ዓ.ም በምስራቅ ሸዋ ዞን ፈንታሌ ወረዳ አሮ ቀርሳ በተባለ ቀበሌ ውስጥ 11 የፖሊስ አባላት ተገድለዋል ብለዋል። አክለውም በህዳር 22 ደግሞ በቦሰት ወረዳ ውስጥ 14 ንጹሃን ሰዎች ላይ ግድያ ተፈጽሟል፣ ፖሊስ በዚህ ግድያ ዙሪያ ምርመራ እያካሄደ ነው ሲሉ ተናግረዋል። የፖሊስ ኮሚሽኑ አራት አባላት ያለው የምርመራ ቡድን የላከውም ግድያው በተፈጸመበት ማግስት ነው ሲሉ ገልጸዋል። ምክትል ኮሚሽነሩ ከግድያው ጋር ተያይዞ እጃቸው እንዳለበት የተጠረጠሩ ሁለት ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት ምክትል ኮሚሽነር ግርማ በአጭር ጊዜ ውስጥም ወንጀለኞች እስረኞች ለህግ እንዲቀርቡ እንሰራለን ሲሉ መናገራቸውን የሀገር ውስጥ መገናኛ ብዙሃን በማህበራዊ ትስስር ገጾቻቸው አስነብበዋል። ምክትል ኮሚሽነሩ እስካሁን ግድያውን ማንና እንዴት እንደፈጸመው በመጣራት ላይ መሆኑን ገልጸው በምርመራ ሂደቱ መነሻ የሆኑና የተለዩ ጉዳዮች ተገኝተዋል እንዳሉም ተገልጿል። በዚህ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ትናንት ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ የጸጥታ ኃይሎች 39 የዝላ አባላትን በቁጥጥር ስር ማዋላቸውን የአይን እማኞች ማስረዳታቸውንና 16ቱን ወደ ጨቢ አኖሌ ጫካ ወስደው አባገዳ ከዲር ሐዋስን ጨምሮ 14ቱን የጅላ አባላት በጥይት መተው ገለዋል፣ ሁለቱ ደግሞ አምልጠዋል ሲል የአይን እማኞችን ጠቅሶ ባወጣው የምርመራ ሪፖርት አትቷል። ግድያውም የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላ ሁኔታ በጥይት የተፈጸመ ነው ይላል ሪፖርቱ። ይህም ከህግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊ ሁኔታ አሳማኝ ሆኖ አግኝቻለሁ ይላል ኢሰመኮ። በከረዩ የሚችሌ ገዳ አባላት ላይ ይህንን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የህግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበውን ምክር ሐሳብ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ማስታወሳቸውም ጭምር በሪፖርቱ ተካቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝ ነን ያሉ ሰዎች እንዲህ ብለውን ነበር።
ባለፈው እሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በህይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እምቢ ብለው ነው እሱንና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት።
ይሁን እንጂ በወቅቱ የምስራቅ ሸዋ ዞን የኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ አዳነች አንበሱ እንዲህ ሲሉ አስተባብሎ ነበር።
ዋይ ከነረት ቶርባን ደበርት ሂሪራ ጉዳ።
ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር በፈንታሌ አካባቢ። በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰደ የሚባለው ስሞታ ሐሰት ነው።
ወይዘሮ አዳነች ለግድያዎቹ ተጠያቂው ኦነግ ሸኔ ነው ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆነ ከዚያ በኋላ ምላሽ ያልተሰማ ሲሆን የኦሮሚያ ፖሊስ ኮሚሽንም ቢሆን በአሁኑ መግለጫው ከግድያው ጋር ተያይዞ የተጠረጠሩ ሁለት ግለሰቦችን መያዙን እንጂ የግለሰቦቹን ማንነት ከመግለጽ ተቆጥቧል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ ተከታዩ ዘገባ እናልፋለን። ወደ ቦረና ነው የምንወስዳችሁ። በኢትዮጵያ በኦሮሚያ ክልል ቦረና ዞን ውስጥ ለስድስት ተከታታይ ወራት የተከሰተው ድርቅ ቁጥራቸው የበዛ ከብቶችን መጨረሱን የክልሉ ግብርናና ጽሕፈት ቤት የእንስሳት ሀብት ልማት ቢሮ አስታውቋል። የቢሮ አስተባባሪ ዶክተር ቃሲም ጉዮ እስካሁን ከ4 ቢሊዮን ብር በላይ የሚያወጡ ከብቶች መሞታቸውን ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝር አላት።
የድርቁ ሁኔታ ምንም መሻሻል እንዳላሳየ የቦረና ዞን የግብርና ጽሕፈት ቤት የእንስሳት ሀብት ልማት አስተባባሪ ዶክተር ቃስም ጉዮ ገልጸዋል።
የተለያየ ድጋፍ ቢደረግም እንደዛው እየቀጠለ ያለው እና ስለዚህ የድርቅ ሁኔታ ሄዶ መሀልም አልፎ ወደ መጨረሻ አካባቢ ነው ያለ ነው ማለት ይቻላል።
በኢትዮጵያ በቀንድ ከብት ሀብቷ የምትታወቀው ቦረና ዞን ዘንድሮ ዝናብ ባለማግኘቷ በግምት ከ4 ቢሊዮን ብር በላይ የሚያወጡ ከብቶችን ማጣቷን ዶክተር ቃሲም ጨምረው ገልጸዋል። በድርቁ ምክንያት የሚሞቱ ከብቶችን ሳይጨምር ከ280 ሺህ በላይ ከብቶች አሁንም በሰው እገዛ ከመሬት እንደሚነሱ ተናግረዋል።
የቦረና እኛ አርብቶ አደርነና ድርቅ ሲመጣ አንደኛ ይቆጣ ካሌ ከብቶቻቸው ነው። ስለዚህ ብዙ ከብት ሞተዋል። እስከዛሬ ወደ 262000 ከብቶች ሞተዋል። ከ280 በላይ የሰው ጉልበት ነው ከመሬት የሚነሱት። የራሳቸው አቅም መነሳት የማይችሉ ናቸው። አፍሬጅ ላይ እንደ ግምት 4 ቢሊዮን የኢትዮጵያን ብር ቦረና ሎስ አድርጓል ማለት ይቻላል።
በተከሰተው ድርቅ የምግብ እጥረት አጋጥሟል ያሉት ዶክተር ቃሲም ዘርፈ ብዙ ድጋፍ ከተለያዩ አካላት ለህብረተሰቡም ሆነ ለከብቶቻቸው እየተደረገ ነው ብለዋል።
ግን እስካሁን ወደ 395 ቤል ደርሷል የሚሰጥ መኖ ማለት። ሌላ ደግሞ ሌሎች ድጋፎች ማልኑትሪሽን ላይ፣ ልጆች ትምህርት ቤት ላይ፣ እንደዛው ጤና ላይ የሚሰጥ ጤና ላይ፣ ሌላ ደግሞ የኮሚኒቲ ሳይኮሎጂ ላይ የተሰራ ስራዎች በጣም ትልቅ ናቸው። እና ካልኩሌሽን ይሄን ነው ማለት ባልችልም በጣም ብዙ ነው ማለት ይቻላል። ቦረና ላይ እየተሰራ ያለው የእንስሳት መኖ ኢኒሽቲቭ ብዙ አለ። ውሃ ላይ በጣም ብዙ ኢኒሽቲቮች አሉ። ሴፍትኔት ላይ እንደዛም ብዙ ኢኒሽቲቮች አሉ እየተሰሩ ያሉ።
በቦረና ዞን ድሬ ወረዳ ውስጥ ነዋሪ የሆኑት አቶ ጎዳና ኑራ በድርቁ ሳቢያ ከ30 በላይ ከብቶቻቸው ማጣታቸውን ገልጸው የሚደረገው ድጋፍ በቂ አይደለም ብለዋል።
እኛ የቦረና ሕዝብ ከከብት ውጪ ሌላ ምንም ነገር የለንም። ያሉን ከብቶች ደግሞ በድርቅ ምክንያት አልቀውብናል። አሁን በነፍስ ያሉት ሞተው ካለቁብን ህይወታችን በጨለማ ተጋረደ ማለት ነው። አሁን ባለው ሁኔታ በህይወት ያሉ ከብቶች እንኳን ዋጋ የላቸውም። ዶሮ በ10,000 የሚሸጥ ከብት 2,000 እያወጣ አይደለም። በችግር ላይ ነን። ህዝቡ ምንም የለውም። በፊት ፍየል ነበር። አሁን ህዝቡ እሱንም እየሸጠ ከብቶቹን ለማዳን እየተረባረበ ስለሆነ እነሱም አልቀዋል። አሁን መንግስትና መንግስታዊ ያልሆኑ ድርጅቶችና ግለሰቦች ሁሉ በመተባበር ከቦረና ህዝብ ጎን መቆም ያስፈልጋል። አለበለዚያ አሁን የተከሰተው ድርቅ ለሰው ህይወት ራሱ አስጊ ነው።
ዛሬ ዞኑን የጎበኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በየጊዜው ለሚከሰተው ድርቅ መፍትሄ በማበጀት ዘላቂና ለውጥ የሚያመጣ ስራ መከናወን አለበት ማለታቸውን ጠቅሰው ቃል የተገቡባቸው ጉዳዮችን ዶክተር ቃሲም ገልጸዋል።
የተናገሩት ትልቁ ነገር የውሃ ችግር ነው። ውሃ ችግር ላይ ያለን ባጀት እንዳለ እዚህ ላይ አብስሰን ብንሰራ ቦረና ከዚህ ይወጣልና፣ ስለዚህ ውሃ ላይ የተጀመረው ስራ አጠንክሮ እንቀጥል እንዳለበት እና የቦረና ችግር በውሃ በኩል ዳይሬክትን እንደሚቀረፍ ነው ለህዝቡ ቃል የገቡት። ሌሎችም ደግሞ አሁን የተያዘው ችግር በአጭር ጊዜ ህዝቡን ያጋጠመው እና የአጭሩ ጊዜ ችግሮች መፍታቸው ምንድን ነው ብሎ አንድ ሁለት ብሎ አንስቶልናል።
ዛሬ ቦረናን የጎበኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው ባሰፈሩት ጽሁፍ የአፍሪካ ቀንድ ከከባድ ድርቅ ጋር በሚታገልበት በዚህ ወቅት እንደ ኦሮሚያ ክልል የቦረና ዞን ያሉት ከፍተኛ ጉዳት ደርሶባቸዋል። በአጭር ጊዜ ውስጥ የተቸገሩ ማህበረሰባችንን በመደገፍ የአየር ንብረት ለውጡ መፋለም አስፈላጊ ሲሆን፣ የመካከለኛ ጊዜ የውሃ ልማት ፕሮጀክቶች ደግሞ ችግሮች ሳይከሰቱ መፍትሄ ለማበጀት ያስችላሉ ሲሉ አስፍረዋል። በሌላ በኩል ለሶስት ተከታታይ ዓመታት ያጋጠመው ድርቅ በአፋር፣ በኦሮሚያ፣ በደቡብ ህዝቦችና በሶማሌ ክልል ቆላማ አካባቢዎች የሚኖሩ ሰዎች ህይወት እንዲሁም በሚሊዮኖች የሚቆጠሩ ሰዎችን መተዳደሪያ አደጋ ላይ መጣሉን በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ሰኞ ዕለት አስታውቆ ነበር። ድርጅቱ ዝናብ ባለመጣሉ የውሃ ጉድጓዶች መድረቃቸውን ገልጾ ይህም የቀንድ ከብቶችና እርሻን እያጠፋ ሲሆን በመቶና በሺዎች የሚቆጠሩ ህጻናትና ቤተሰቦቻቸው በሞት አፋፍ ላይ እንደሚገኙ አስታውቋል። ዩኒሴፍ እንደሚለው በመጋቢት አጋማሽ ላይ 6.8 ሚሊዮን ሰዎች ህይወት አድን እርዳታ ያስፈልጋቸዋል። ዩኒሴፍ ያወጣው ግምት እንደሚያሳየው በግጭት በድርቅና የኢኮኖሚ መላሸቅ ምክንያት በአራቱ ክልሎች የሚገኙ 850,000 ህጻናት ከፍተኛ የምግብ እጥረት ያጋጥማቸዋል። ከ155,000 የሚበልጡ በሶማሌና በኦሮሚያ ክልል የሚኖሩ ህጻናትም ለቤተሰቦቻቸውና ለከብቶቻቸው ውሃ ፍለጋ ትምህርታቸውን አቋርጠዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ደግሞ ከኢትዮጵያ ጉዳይ ወጣ ብለን ወደ አፍሪካ እናልፋለን። በአፍሪካ ውስጥ አፍሪካ የምትልካቸውን ምርቶች ለማሳደግ እና ከቻይና ጋር ያለውን ከፍተኛ የንግድ ልውውጥ ለማስፋት ወይም ለማጥበብ ቤጂንግ ከ300 ቢሊዮን ዶላር በላይ የሚያወጣ መዋለ ንዋይ ለማፍሰስ እየተዘጋጀች መሆኑን አንድ በናይጄሪያ የሚገኙ የቻይና ባለስልጣን ተናግረዋል። አንዳንዶች ይህንን የቻይና እቅድ በደስታ ቢቀበሉትም ሌሎች ተቾች ግን አፍሪካ ከቻይና ጋር እየገባች ያለችው እዳ እንደሚያሳስባቸው ይሞግታሉ። ቲሞቲ አቢጁ ከአቡጃ የላከልን ዘገባ ነው። ስመኝሽ ቆየ ታቀርባለች።
ቻይና በቅርቡ ከአፍሪካ ጋር የተፈራረመችው የበርካታ ቢሊዮን ዶላር ስምምነት የውጭ ንግድ፣ የዲጂታል ፈጠራ፣ ሕክምና፣ ድህነትን መቀነስ፣ ባህልና ሰላምና ጸጥታን ጨምሮ በተለያዩ 9 የኢንዱስትሪ ዘርፎች አፍሪካ ላይ ተጨማሪ ገንዘብ ለማፍሰስ የወሰደችው ትልቅ እርምጃ ነው። ባለፈው ሳምንት የቻይናና አፍሪካ ንግድ ምክር ቤት ኃላፊ የሆኑት ዲያና ቼን ከሌጎስ ንግድ ምክር ቤት ኃላፊዎች ጋር የጋራ ስምምነቱን በተፈራረሙበት ወቅት ቼን እንደተናገሩት ቻይና ለማውጣት ያቀደችው የ300 ቢሊዮን ዶላር መዋለ ንዋይ በሚቀጥሉት 3 ዓመታት ውስጥ በተለያዩ የአፍሪካ ሀገሮች ላይ የሚተገበር ይሆናል። በርካታ ባለሙያዎችም እንደዚህ አይነቱ ልማት የሀገር ውስጥ ምርትን የማሳደግና ሀገር በቀል የሆኑ የናይጄሪያና የአፍሪካ መለያ ያላቸውን ምርቶች ወደ ውጭ የመላክ አቅምን እንደሚጨምር ተናግረዋል። ቻርልስ ኦኑናጂ በአቡጃ የሚገኘው የቻይና ጥናት ማዕከል ዳይሬክተር ናቸው።
It's not just in Lagos, it's been holding across Africa. There have been discussions on the
በሌጎስ ብቻ አይደለም በሁሉም የአፍሪካ ሀገራት ነው። በቻይናና በአፍሪካ ማዕከል ሊኖር ስለሚችል አዲስ ትብብር ውይይት ሲካሄድ ቆይቷል። በሌጎስ የተካሄደው ስብሰባ በዳካር ተካሂዶ የነበረና የቻይናው ፕሬዝዳንት የቻይናና የአፍሪካን ትብብር ከፍ ወዳለ ደረጃ ለማሳደግ 9 ፕሮግራሞችን ቃል የገቡበት ስብሰባ ተከታይ ነው። ለኔ ይሄ በቻይናና በአፍሪካ ማዕከል ለሚኖረው ትብብር ትልቅ ምዕራፍ ነው።
ቻይና 30 ቢሊዮን ዶላር በሚያወጣ ዋጋ የአፍሪካ ትልቁ የንግድ አጋር በመሆን ዩናይትድ ስቴትስንና አውሮፓን አልፋለች። ከአፍሪካ ደግሞ ናይጄሪያ የቻይና ቁጥር አንድ የንግድ አጋር ናት። ይህን አዲስ ስምምነት ጉዳዩን የሚከታተሉ ተንታኞች ወደ አንድ ወገን ያዘመመ ሽርክና ነው ሲሉ ቢተቹትም ኦኑናጂ ስምምነቱ አፍሪካ ከቻይና ጋር ያላትን ንግድ የሚያሻሽል ነው ይላሉ።
China is responding to some of this concern by giving more opportunities to
China በነዚህ አይነት ቅሬታዎች መልስ ለመስጠት አፍሪካ ገበያዋን በተሻለ ሁኔታ እንድትጠቀም እድሎችን እያመቻቸች ነው። በነይታ በ3 አመት ውስጥ 300 ቢሊዮን ዶላር የሚያወጣ የአፍሪካ ምርት ለማስገባት ያሰበችው እቅድ ብዙ ነገሮችን የሚቀይር ነው።
የቻይና ባለስልጣናት በአዲሱ ስምምነት መሰረት ቻይና ከአፍሪካ የሚመጡ ምርቶችን የምትቀበልበት ልዩ የኢኮኖሚ ዞን እንደምታቋቁም ይናገራሉ። የናይጄሪያ የግል ነጋዴዎች ማህበር ፕሬዝዳንት የሆኑት አዴቶ ኩምቦ ካዮዴ ግን ይህ ስምምነት አፍሪካ ከቻይና ያለባትን ብድር መጠን የበለጠ እንዳያባብሰው ይሰጋሉ።
Many African countries have walked into the debt trap. They're already there.
ብዙ የአፍሪካ ሀገራት አይናቸውን ጨፍነው የማይወጡት እዳ ውስጥ ገብተዋል። ይሄ በግልጽ የሚታይ ነው። ምክንያቱም ብዙ ሀገራት የወሰዷቸውን ተቋማት ሲታይ ብድራቸውን መክፈል የሚያስችል አቅም እንደሌላቸው ያሳያል።
ካዮዴ ጨምረው ቤጂንግ አፍሪካ ላይ መዋለ ንዋይ እያፈሰሰች ቢሆንም አብዛኛውን ጊዜ አፍሪካውያን ራሳቸው ፕሮጀክቱን በማስፈጸም ስራ ላይ ስለማይሳተፉ የእውቀት ክፍተት ይፈጠራል ይላሉ። የዚህ የቻይና ስምምነት ስኬት ቻይናና የአፍሪካ ሀገራት በጋራ ያወጧቸዋል ተብሎ የሚጠበቀው የቻይና የንግድ ፖሊሲ ተስማሚነት ላይ እንደሚወሰን ባለሙያዎች ቢያስረዱም ካዮዴ ግን በዚህ አይስማሙም።
What is our trade policy with China? I can tell you.
እኛ ከቻይና ጋር ያለን የንግድ ፖሊሲ ምን አይነት ነው? እኔ በናይጄሪያ ውስጥ ባለኝ ሙያ ምክንያት የማወቅ ችሎታ ቢኖረኝም እስካሁን ድረስ ናይጄሪያ ከቻይና ጋር ያላትን ፖሊሲ ልቅም አድርጎ የሚያሳይ ምንም አይነት መረጃ አይቼ አላውቅም። ለምሳሌ በበርካታ ቢሊዮን ዶላር ስምምነቱ መሰረት የሚመረቱ የሀገር ውስጥ ምርቶችን በምን መልኩ ማበረታታት እንደሚቻል የሚገልጽ ፖሊሲ እንኳ አላየሁም።
እንደ አውሮፓውያን አቆጣጠር ከ2018 አንስቶ የቻይና ባለስልጣናት የቻይናና አፍሪካ ኢኮኖሚና ንግድ ኤክስፖ በመካከለኛው ቻይና በሚገኘው ቻንግሻ ከተማ መካሄድ ጀምረዋል። ዓላማውም የአፍሪካን ምርቶች በቻይና ገበያ ውስጥ ማስተዋወቅ የሚል ነው። በርካታ የአፍሪካ ንግዶች በቻይና ገበያ ውስጥ ተቀባይነት ለማግኘት እየሞከሩ ቢሆንም በርካቶች አዲሱ ስምምነት አሁን ያለውን የገበያ ሁኔታ በምን መልኩ እንደሚቀይረው ለማየት እየጠበቁ ነው።
የዜናና የትንታኔው መጽሔት የሚስተናገድበት ክፍለ ጊዜ ተጠናቋል። አሁን ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ እንገኛለን። ከምሽቱ 3 ሰዓት ከ35 ደቂቃ ነው በኢትዮጵያ አቆጣጠር። ከዛ በፊት ግን አንድ ማስታወቂያ አለን። የት እንገኛለን?
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተፈጥሮ ሕይወት ሳይንስ እንዲሁም የአካባቢ ሳይንስ ፕሮግራማችንን ነው የምናስደምጣችሁ። አሁን ኢትዮጵያ ውስጥ ከ22 ሚሊዮን በላይ ሰዎች ሜዳ ላይ እንደሚጸዳዱና ይህም እንደ ተቅማጥ፣ ውሃ ወለድ በሽታዎችና የምግብ መበከል ላይ ተያይዘው ለሚመጡ የጤና ችግሮች እንደሚያጋልጥ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታውቋል። ይህንንም ያስታወቀው ጥናት አጥንቶ መሆኑን በተለይም ደግሞ ህጻናት የዚህ ችግር ዋና ተጠቂ መሆናቸውን የሚገልጸው ድርጅቱ መጸዳጃ ቤትን በአግባቡ መጠቀምና ንጽህናን መጠቀምን ለማበረታታት መጸዳዳት በመጸዳጃ ቤት የተሰኘ ዘመቻ ጀምሯል። ይህንን ዘመቻም አስመልክቶ ስመኝሽ የቆየ በዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑትን ነጻነት ካሳን አነጋግራ ተከታዩን ዘገባ አሰናድታለች።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑት ወይዘሮ ነጻነት ካሳ ድርጅታቸው የጀመረውን መጸዳዳት በመጸዳጃ ቤት የቅስቀሳ ዘመቻ ከኢትዮጵያ ጤና ሚኒስቴር ጋር በጋራ ሆነው ለመስራት እንቅስቃሴ ላይ መሆናቸውን ይናገራሉ። ጽዱ ኢትዮጵያ በተሰኘው የሚኒስቴር መስሪያ ቤቱ ሜዳ ላይ መጸዳዳትን የማስቀረት ዘመቻ አካል በመሆንም ሀገሪቷን ለህፃናት ንጹህ ለማድረግ አላማ ይዘው ለመስራት መነሳታቸውን ገልጸዋል። ይህን ተከትሎ ድርጅታቸው የሚሰራውን ስራም እንዲህ ያስረዳሉ።
እንግዲህ ዩኒሴፍ በትልቁ ከመንግስት ጋር በአጋርነት የሚሰራ ድርጅት ነው። መንግስትን ማገዝ ትልቁና ዋናው ስራው ነው። ስለዚህ ይህንንም ዘመቻ የኢትዮጵያን የጽዱ ካምፔይንን ወይም ደግሞ የጽዱ ዘመቻን ለማገዝ አልሞ የተዘጋጀ ነው እና እንግዲህ ዩኒሴፍ በየአምስት ዓመቱ የሚዘጋጅ የካንትሪ ፕሮግራም አለ። እዛ ካንትሪ ፕሮግራም ላይ አሁን ከ2020 እስከ 2025 የሚዘልቅ ነው። በሱ ፕሮግራም ውስጥ ይህን ሜዳ ላይ መጸዳዳትን ማስቀረት ወይም ማስቆም ትልቁ የዩኒሴፍ ፍላግሺፕ ፕሮግራም ነው።
በሜዳ ላይ መጸዳዳት ያለው ችግሩ ምን ያክል ሰፊ ነው?
ዩኒሴፍ እና የዓለም ጤና ድርጅት በየጊዜው የሚያወጡት የግምገማ ሪፖርት አለ። በፈረንጆቹ በ2021 የወጣው ዩኒሴፍ እና የዳብሊውኤችኦ የግምገማ ሪፖርት የሚያሳየው ኢትዮጵያ የሚጸዳዳው የማህበረሰብ ክፍል ሽፋኑ ወደ 17% የሚጠጋ ነው። ከነዚህም ውስጥ ግን በብዛት ያልተሻሻለ መጸዳጃ ቤት ወይም ደግሞ የአይነ ምድርን እና የሰው ንክኪን ማስቀረት ያልቻለ የምንጠብቀውን የጤና ቤኔፊት ማስገኘት ያልቻለ ነው በብዛት ያለው ሽንት ቤት ወደ 65% ማለት ነው። 17% ግን አሁንም ሜዳ ላይ የሚጸዳዳ የማህበረሰብ ክፍል ነው። ይሄ ማለት እንግዲህ ወደ ቁጥር ስትቀይሪው ወደ 20 ሚሊዮን የሚሆን የሚጠጋ የማህበረሰብ ክፍል አሁንም ሜዳ ላይ ነው የሚጸዳዳው። ከዚህ ውስጥ ደግሞ 50% እንግዲህ ህጻናትን ይሸፍናል ማለት ነው። እንግዲህ የሜዳ ላይ መጽዳዳት ምንድነው ትልቁ ችግር የሚያመጣው? በተለይ በህጻናት ላይ አካባቢውን ይበክላል፣ ውሃን ይበክላል፣ አካባቢን ይበክላል፣ አይነ ምድር ማለት ነው። እና ብዙ በካይ የሆኑ ነገሮችን የያዘ ነው አይነ ምድር።
ዩኒሴፍ ኢትዮጵያ ያወጣው መረጃ እንደሚያሳየው ኢትዮጵያ ውስጥ ከሚገኙ ትምህርት ቤቶች 23 ከመቶ ብቻ የሚሆኑት ለወንዶችና ለሴቶች ተነጥለው የተሰሩ መጸዳጃ ቤቶች አሏቸው። ይህም ህጻናትን ለበሽታና ለከፋ ጉዳት እንደሚዳርጋቸው ወይዘሮ ነጻነት ይናገራሉ።
ትልቁ ለህጻናት ሞት 5 ዓመታቸው ሳይሞላ ለሞት ከሚዳርጋቸው በሽታዎች አንዱ ተቅማጥ ነው እና ለዛ ደግሞ ትልቅ አስተዋጽኦ የሚያደርገው የዚህ የአይነ ምድር በየቦታው መገኘት፣ አካባቢውን መበከል፣ ውሃን መበከል ነው። ስለዚህ ይሄ ትልቁ ችግር ነው። ይሄ ብቻ አይደለም። አንደኛው እንግዲህ እንዳልኩሽ ተቅማጥ፣ ልጆች ተደጋጋሚ በተቅማጥ በሚያዙበት ጊዜም ከምግብ ማግኘት የሚገባቸውን አልሚ ንጥረ ነገር ማግኘት አይችሉም ማለት ነው። ስለዚህ ለምግብ እጥረትና ለመቀንጨርም የሚዳርግ ለዛም ትልቁ አስተዋጽኦ የሚያደርግ ነው ማለት ነው ሜዳ ላይ መጽዳዳት እና ኋላም አምራች የሆነ ዜጋ እንዳይኖረን ህጻናት ቀነጨሩ ማለት ህጻናት በአግባቡ የሚፈለገውን አልሚ ምግብ አላገኙም ማለት በእድገታቸው ላይ ተጽዕኖ ያሳድራል። ስለዚህ ኋላ ምርታማ የምንለውን ትውልድ ለማግኘት የምንቸገር ነው የሚሆነው እና ትልቅ ችግር ነው ሜዳ ላይ መጽዳዳት።
የህፃናትን አካባቢ ንጹህ ማድረግ ዘመቻው አተኩሮ ከሚሰራባቸው ጉዳዮች ቀዳሚው መሆኑን የሚናገሩት ወይዘሮ ነጻነት በኢትዮጵያ ውስጥ 17 በመቶ የሚሆነው ህዝብ ወይም ከ20 ሚሊዮን የሚበልጥ ነዋሪ ሜዳ ላይ የሚጸዳዳ መሆኑን ይናገራሉ። ይህም ከአምስት ሰዎች አንዱ ሜዳ ላይ ይጸዳዳል እንደማለት ነው። ከዚህ ቁጥር ውስጥ ደግሞ 50 በመቶ ህጻናት መሆናቸውን ቁጥር ጠቅሰው የሚያስረዱት ወይዘሮ ነጻነት ይህን ለመቀነስና ሙሉ ለሙሉ ለማስቀረት ድርጅታቸው እየሰራ መሆኑን ይናገራሉ።
የተለያዩ የባህሪ ለውጥ ማስገኛ ዘዴዎችን ተጠቅሞ ዩኒሴፍ የተለያዩ አካባቢዎችን በመስራት ላይ ይገኛል። የተለያዩ የባህሪ ለውጥ የሚያመጡልንን ስራዎች የተለያዩ ሚዲያዎችን በመጠቀም የተለያዩ የሚመለከታቸው አካላት በተለይ እናቶች፣ አሳዳጊዎች፣ አባቶችን ጭምር በዚህ ዙሪያ እንዲሰሩ በተለይ ደግሞ የህፃናትን አይነ ምድር ከትልቅ ሰው አይነ ምድር ጥናቶችም የሚያስረዱት ይህን ነው። እንደውም የበለጠ ተሐዋሲያን ያለው ለአደጋ ወይም ደግሞ ለተላላፊ በሽታዎች የሚያጋልጡ ተሐዋሲያን ያለው ነገር ነው እና በአግባቡ መወገድ አለበት በሚለው ዙሪያ ያለውን አጉል የሆነ ግንዛቤ ወይም የተሳሳተ ግንዛቤ ሊጨመር የተለያዩ ስራዎችን እየሰራን ነው የምንገኘው ማለት ጤና ጥበቃ ሚኒስቴር ጋር በመሆን።
ዋሽ ኢትዮጵያ መጸዳዳት ወደ መጸዳጃ ቤት የሚለውን ዘመቻውን ሲጀምር እንደ አውሮፓውያን አቆጣጠር በ2024 ሜዳ ላይ መጸዳዳትን ሙሉ ለሙሉ የማስቀረት ዓላማ ይዞ ነው። ዘመቻውን ከጀመረበት አንስቶ ባለው አንድ ዓመት ጊዜ ውስጥም በተለያዩ የኢትዮጵያ ክልሎች ዝግጅት የማድረግና ግንዛቤን የመፍጠር ስራዎች እየሰሩ መሆናቸውን ወይዘሮ ነጻነት ተናግረዋል። ወይዘሮ ነጻነት ስራቸው ተሳክቶ ህጻናት የሚቆዩባቸውን አካባቢዎች ንጹህ እንዲሆኑ እንዲሁም መጸዳጃ ቤትን ባለመጠቀም ምክንያት የሚመጡ በሽታዎች ተወግደው ለማየት መጸዳዳት ወደ መጸዳጃ ቤት የሚለው ዘመቻ ውጤት እንደሚያመጣ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀጣዩ መሰናዷችን በኢትዮጵያ የሚደረጉ ግንባታዎች የአካል ጉዳተኞችን ታሳቢ ያደረጉ መሆን አለመሆናቸውንና ተያያዥ ጉዳዮችን በማንሳት ሀብታሙ ስዩም እንግዳ ጋብዟል። እንግዳችን አቶ ዳኛቸው ቦጋለ ናቸው። ያንን መነሻ አድርጎ ተከታዩን ዘገባ አሰናድቷል።
ኢትዮጵያ እንደራሷ ሕግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ሕጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው።
ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሲቢሊቲ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው።
የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን ለምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ
ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ 9 የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድን ነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንፃ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ 12 ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ አላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል።
ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት አካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ 624/2009 የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንፃ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብለው ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። 40/60/80 የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር፣ ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም።
እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆነው የሰሩት አቶ ዳኛቸው ቦጋለ ያጋሩናል።
በቅርቡ አይ ቲንክ ከአንድ አመት ሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው፣ ተቋሙን ለጊዜው ከመጥራት እቆጠባለሁ። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም ወይ ደግሞ ለዛ ላይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፏል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው።
ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ 8 ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው።
ዋነኛ መልሱም ይመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም።
ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።
እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይንም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸውን እያገለገሉ ነው። ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ሊደረግ ይገባዋል ባይ ነኝ።
አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የሕግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ፣ ዋሽንግተን ዲሲ።
ወደ ተከታዩ መሰናዷችን እናልፋለን። ወደ ቴክኖሎጂና የጤና ጉዳይ ነው የሚወስደን። የኢትዮጵያን የጤና አገልግሎት ስርዓት በቴክኖሎጂ ለማዘመን በፈጠራ ዘርፍ የተሰማሩ ባለሙያዎች እየጣሩ መሆኑ ይታያል። በዚህ ዙሪያ አዲስ ነገር የጀመሩትን የኦርቢስ ሄልዝ ዋና ስራ አስፈጻሚ ጳዚዮን ቸርነት እና የኢትዮ ፋርም ስራ አስኪያጅ ዶክተር ሜላት ተስፋዬን ስለ ሀሳቦቻቸው፣ ስለ ስኬቶቻቸውና ስለሚያልፉባቸው ፈተናዎች ኤደን ገረመው አነጋግራ ተከታዩን ዘገባ ይዛልናለች።
የኢትዮጵያ የጤና ስርዓትን ለማዘመን የተለያዩ ጥረቶች እየተደረጉ ይገኛሉ። ይሁንና የሀገሪቱ የጤና ስርዓት አሁንም ድረስ ከፍተኛ የሆነ ክፍተት እንዳለበት ባለሙያዎችና ተገልጋዮች ያነሳሉ። ይህም በተመለከተ ያነጋገር ነውና ላለፉት 5 ዓመታት የጤና መረጃ አቅርቦትን ለማሳለጥ አያያዙን ወደ ዲጂታል ለማዘመን ጥረት የሚያደርገው ኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚ ጳዚዮን ቸርነት የጤና ስርዓቱን ለማዘመን የሚያስፈልግበትን ምክንያትና ጉዳይ እንዲህ ያብራራል።
የጤና መረጃ አያያዝ እጅጉን አስፈላጊ ነው። ይህንንም ተገንዝቦ አሁን ጤና ሚኒስቴር ወደ ዲጂታል ሄልዝ ስትራቴጂ ብሉፕሪንት የሚባሉ እንደ መዋቅር ያዘጋጃቸው ዶክመንቶች አሉ። ስታንዳርዶች የተዘጋጁ ነው። ቢኮዝ ጥቅሙ በተለይ ኮቪድ ላይ እንዳየ ነው ነው አንዳንዱ ነገር ቶሎ ማወቅ ያስፈልጋል። ቶሎ ካላወቅ ያ በሽታው እንዳይስፋፋ መከልከል አትችም። እና የጤና መረጃ አጠቃቀም ግንዛቤው በሀገር ደረጃም ካለው የዲጂታል ኢትዮጵያ ወይም ዲጂታል ኢኮኖሚ ከሚባለው አንድ ትልቅ ሀገራዊ መርህ አንጻር ጤናውን ደግሞ በዚህ መልኩ ማሳለጥ እና ወደፊት እንዲሄድ ማድረግ እንደ ፕራዮሪቲ ተይዟል። ያ ማለት እንግዲህ ቻሌንጅ የለም ማለት አይደለም። ግንዛቤ አለመኖር፣ ቅድም እንደ ቅንጦት ማየት ወይም ደግሞ ባህሉም መረጃ ተደግፎ የምንሰራውን ስራ መስራት ላይ ገና ነው።
የጤና ስርዓቱ ላይ ቴክኖሎጂን በመጠቀም ሊቀረፉ የሚችሉ ብዙ የአገልግሎት ተግዳሮቶች አሉ። ከነዚህ መካከል ህሙማን የመድኃኒት አቅርቦትና የላብራቶሪ አገልግሎትን ባጭር የስልክ ቁጥር መልእክት አሊያም በጥሪ ሊያገኙ የሚችሉባቸውን ቦታዎች የሚጠቁመው አለን የስልክ መተግበሪያ መስራች ዶክተር ሜላት ተስፋዬ ተጨማሪ ጥቅሞችን ታነሳለች።
ብዙ ጊዜ የምናስተውለው ችግር ለታካሚዎች መድኃኒቶችን በተለያዩ ሆስፒታል ውስጥ የማይገኙ ምርመራዎችን ውጭ እንዲያሰሩ የተለያዩ የህክምና አገልግሎቶችን ከኛ ሆስፒታል ማዘዣዎችን ስንጽፍላቸው ብዙ ጊዜ ይቸገሩ ነበር። በተለይ ድንገተኛ ክፍል አካባቢ በብዛት ታካሚዎቹ በጊዜው መድኃኒቶችን ባለማምጣታቸው እና ምን ያክል ብር እንደሚያስወጣቸው ባለማወቃቸው አንዳንዴ ርካሽም ሆኖ መድኃኒቱ አቅም እንደሌላቸው ስለሚያስቡ ወይ ደግሞ የት እንደሚያገኙት ስለማያውቁ ብዙ ጊዜ ይጉላላሉ። ምናልባት ለታካሚ መድኃኒቱ በጊዜው ቢደርስ ሊያድነው የሚችሉ መድኃኒቶችን የት እንደሚያገኙ ስለማያውቁ በጣም ዘግይተው ይመጡ ነበር። ነው ቴክኖሎጂ አሁን ግዴታ ነው። ሁሉም ሰው ዘመኑ ወደ ዲጂታል የዞረ ስለሆነ ስራን የማቀላጠፍ ነገር ከሚያስፈልጋቸው ኤሪያዎች አንዱ ህክምና ነው። ስለዚህ አሁን ይሄ የኛ ቴክኖሎጂ ሰውን ጉልበት በጣም ይቀንሳል። እጁ ላይ በሚገኝ የሞባይል አፕሊኬሽን እና ስልክ በመደወል የሚፈልገውን ከህይወቱን የሚያድንለት ድረስ አንዳንድ ጊዜ ድንገተኛ መድኃኒቶች እንደዚህ የተቸገረባቸውን ነገሮች ህይወት አድን የሆኑ ነገሮችን በስልኩ በመጠቀም ያገኛል። እንዲሁም ሲዞር የሚያባክነውን ጊዜ እንዲሁም ደግሞ ላይሳካለፍም ይችላል። ዞሮ ቀኑ ሙሉ መድኃኒት ለማጣት ሁለት ሶስት ቀን ተንከራተው ማያገኙም ሰዎች አሉ እና የእነሱን ሸክም ያቀልልናል ብለን ነው የምናስበው።
የኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚው ጳዚዮን ታዲያ በአሁኑ ሰዓት በኢትዮጵያ አሉ የሚላቸውን ተግዳሮቶችም ያስረዳል።
መረጃ አያያዝ አንዳንድ ጊዜ ሰዎች እንደ ቅንጦት አድርገው ያዩታል። ግን ምንድን ነው መረጃ አያያዝ አስተዋጽኦ በጣም ትልቅ ነው። ለምሳሌ ባንክ ሄደን የትኛውም ቅርንጫፍ ብንሄድ መረጃ በቀላሉ ማውጣት ይችላል። ባንኩ አካውንቴን ማውጣት ይችላለው አክሰስ ይኖረኛል ለገንዘብ። ህክምና ሲመጣ የጤና መረጃ በትክክል ቅርጽ ይዞ ካልተመዘገበና ካልተያዘ እነኛ የታመመ ሰው ቶሎ አይድን። በስህተት ለምሳሌ ሉጋር ስቴዲ ጨጓራ አለ ብችላል ሌላ ጋር ተፋንጀት በዚህ መካከል ሰው ሊሞት ይችላል። እሱም ደግሞ ሳይሆን ከምንም በላይ በጣም ዋጋ የሚያስከፍለው በጊዜ አለማወቅ ነው። የሚያስፈልገውን መረጃ በጊዜ ማወቅ እንደዚህም ደግሞ ከአንድ ሆስፒታል ሌላ ሆስፒታል ሰው ሲሄድ አለው ኢንፎርሜሽን መረጃው በእጁ ላይ ቢሆን እንደ አዲስ አይታይም በየሄደበት ቦታ። ግን መረጃ ደግሞ ማጣት ትልቅ ሸክም እንዳለ ቀላሉ ማየት ይችላለን ኢትዮጵያ ላይ። ለዛም ደግሞ አንዱ ምልክት የትኛውም ሆስፒታል ሂጂ ያለው ወረፋ መጉላላት፣ ሚስ ዳያግኖስ መደረግ፣ ይህ ሁሉ እንደ ሸክም ሆኖ ህብረተሰቡ ላይ ተጭኗል።
ዶክተር ሜላት ተስፋዬም ከራሷ ተቋሙን ለመክፈት ከሄደችበት ተሞክሮ በመነሳት ዘርፉ አዲስ በመሆኑ የራሱ አዲስ ተግዳሮቶች አሉት ትላለች።
እያንዳንዱ ነገር አዲስ ነበር ለእኛ። ምንድን ነው የሚደረገው? ከየትኛው ስቴት ነው የሚጀመረው? ማለት ነው የምናናገረው የሚሉትን የሀገሪቱን የቢሮክራሲ ሲስተም በደንብ አናውቀውም ነበር። ነው ከኛ በፊትም ይሄንን ኤሪያ ላይ በደንብ የሰራም እናማክረውም ሰው አልነበረም። እና የምንሰራበት ኤሪያ ደግሞ ሰፊ ነው። ህክምና ሆኖ መድኃኒቶች ላይ እንሰራለን። ከዛ ደግሞ ላብራቶሪዎች፣ በስልክ እንሰራለን፣ በአፕሊኬሽን እንሰራለን። ስለዚህ እያንዳንዱ ነገር የየራሱ ፍቃድ ይፈልግ ነበር። እሱ ትንሽ ከብዶ ነበር መጀመሪያ አካባቢ። አሁን ግን የለመድነውም የገፋንበት ነው።
የተሳለጠና በቴክኖሎጂ የታገዘ የጤና ስርዓት መዘርጋቱ ተግዳሮት ቢኖርበትም የአቅርቦቱ ፍላጎት መኖሩ ላይ ግን ሁለቱም ይስማማሉ።
አንደኛ መንግስት በመንግስት የሚያደርገው ኃላፊነት አለበት። ህብረተሰቡ በቂ መረጃ መስጠት፣ ራሱን ከተለያዩ በሽታዎች እንዲጠብቅ ማድረግ፣ እንደዚሁም ደግሞ ግልጋሎት መስጠት የመንግስት ትልቅ ኃላፊነት ነው። ነገር ግን የሚሰጡበት መንገድ ወይም ደግሞ እና ትልቅ በመንግስት ላይ በፖሊሲ ማውጣት ብቻ ሳይሆን ኢምፕሊመንቴሽን ላይ ሰፖርት ማድረግ፣ ባጀት ማስቀመጥ፣ እነዚህ ነገሮች ያስፈልጋሉ። ያ ከሆነ በኋላ ግን ሰዎች የማያውቁትን ነገር ለሌላ ማስተላለፍ አይችሉም። ዶክተሮች፣ ነርሶች፣ ሌሎችም ራሳቸውን ኢንፎርም ማድረግና ማዘጋጀት ያስፈልጋቸዋል የሚል እምነት አለኝ። ለዛም አሁን አንዳንድ ትምህርት ቤቶች እንደ ካሪኩለም ወስደው ጤና ሲስተሞችን ማስተማር ጀምረዋል። እሱ በጣም አስፈላጊ ነው። ምክንያቱም
ኤደን ገረመው እንግዶቹን አነጋግራ ያጠናቀረችው ዘገባ በዚህ አልተቋጨም፣ አልተጠናቀቀም። ዌብሳይታችን እንደዚሁም የማህበራዊ ድረገጻችን ላይና በቅዳሜ እሁድ ፕሮግራማችን ሰፋ አድርገን ይዘን እንመለሳለን። የተከበራችሁ አድማጮች፣ እኛ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል፣ ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን አቀናብሮልናል። በነገው የአርብ ምሽት መደበኛ ዝግጅታችን 3 ሰዓት ላይ እንገናኛለን። ለዛሬው ሰላም፣ በደህና እደሩ።